tarratanum taboriti walida chana ansora ala khayt naga jenne nage sagantafana maratitan
ye ya America Dims radio tabya naw አምባሳደር ዲና ሙፍቲ ናቸው በዳሴ ግድብ ዙሪያ ከግብጽና ከሱዳን ጋር የተያዘውን ድርድር አስመልክቶ ከሰጡት አስተያየት የተወሰደ ነው። ዝርዝሩን የለቱ አቢር እሲመለከተዋል።
መሞት ከሆነ ኦንደክሽኔ ነው ሊገለኝ የሚችለው ይሎ ይናገር ነበር። ሁለተኛ ከሐዋስ ጋር ከሐዋሶች ጋር ነው የከረረ ነገር ውስጥ ያለው ሞት ከመጣብኝ ብሎ ይናገር እንደነበረ ጭምር የምስክርነት ቃላቸውን ሰጥተዋል። እኛ ግን በአንነት ይሄንን አልገለጽንም ነበር።
አሁን የሰማችኋቸው ደግሞ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ አቃቤ ሕግ ወይዘሮ አዳነች አቤቤ ናቸው። ከድምጻዊ ሀጫሉ ግድያ ጋር በተያያዘ ስለቀጠለው ምርመራና ተያያዥ ጉዳዮች በተለይ ከአሜሪካ ድምጽ ጋር ካደረጉት ቆይታ የተወሰደ ነው። ሙሉ ዝግጅቱም ቆየት ብሎ ይቀርባል። አዲሱ የሲዳማ ብሔራዊ ክልል ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ የክልሉን ካቢኔ አባላት ሹመት አጸደቀ። ደቡብ አፍሪካ ውስጥ የኮሮና ቫይረስ ወረርሽኝ በፍጥነት እየተዛመተ ነው። ያቺ አገር በአፍሪካ በጠቅላላው ካለው የተረጋገጠ የቫይረሱ ተጠቂዎች አሃዝ 40 ከመቶን ይዛለች። በትንታኔው መጽሔት ክፍለ ጊዜ ከተያዙት ርዕሶች ውስጥ ናቸው። ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሐምሌ 7 2012 ዓ.ም ተመረስ ርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ፣ ከለቱ ዜና አቅራቢ አዳነች ፍሳዬ፣ ከቴክኒክ አቀናባሪው ንጉሱ ታምሬና ከለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱ ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና ከአዳነች ፍሳዬ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ህወሓት የተዘጉ መገናኛ ብዙሃንና የኢንተርኔት አገልግሎት እንዲከፈቱ እንዲሁም የታሰሩ ፖለቲከኞች ይፈቱ ሲል ጠይቋል። ፓርቲው በወቅታዊ ጉዳዮች ላይ ባወጣው መግለጫ ሀገርን ከመፍረስ ለማዳን ሁሉን አቀፍ ሀገራዊ መድረክ እንዲጠራ ጠይቋል። በሌላ ዜና የትግራይ ክልልን ምርጫ ይመራሉ የተባሉ የምርጫ ኮሚሽን መሪዎች በመጪው ሐሙስ ክልሉ ምክር ቤት ፊት ቀርበው እንደሚሾሙ ተገልጿል። ኮሚሽኑን የሚመሩትን ህዝብ እንዲጠቁም በተደረገው ጥሪ መሰረት ባለፉት 3 ቀናት ከ750 በላይ እጩዎች መጠቆማቸው ተገልጿል። ሙንጌታ ጽብሃ ከመቀለ ዝርዝሩን ልኳል።
ህዝባዊ ወያነ ሓርነት ትግራይ ህወሓት ዛሬ ማምሻውን ባወጣው መግለጫ በኢትዮጵያ ፖለቲከኞች እየታሰሩ ነው በማለት ተቃውሟል። ፓርቲው የፌዴራሉ መንግስት በተደጋጋሚ የአብይ አህመድ መንግስት እያለ የጠራ ሲሆን መንግስት ለአምባገነናዊ ፕሮጀክቱ እንቅፋት ይሆናል ብሎ ያመናቸው የማፈን የማሰርና የማዋከብ ስራ አጠናክሮ ያጥሎበታል በማለት ከሷል። ሂደቱ የሽብር ተግባር ነው በማለት የወነጀለው መግለጫው ሰላማዊ ህጋዊና የፖለቲካ ትግል ሙሉ በሙሉ ዝግ እንዲሆን ያስችላሉ የተባሉ እርምጃዎች እየተወሰዱ ነው በማለት ገልጿል። በአዲስ አበባ የፓርቲው አመራሮች መታሰራቸው የገለጸው ህወሓት አቶ ተወልደ ገብረጻድቃን የአዲስ አበባ የህወሓት ልዩ ዞን ጽህፈት ቤት ኃላፊና የፓርቲው ማዕከላዊ ኮሚቴ አባል እንዲሁም የህወሓት ከፍተኛ አመራር አቶ ተስፋለም ደጎና ሌሎች ታፍነው ተወስደዋል በማለት ከሷል። የአፈና ሂደቱ መቆም አለበት በማለት ያስተዋወሰው ህወሓት የተዘጉ ሚዲያዎች የኢንተርኔት አገልግሎት እንዲከፈት ጠይቋል። ያላግባብ የታሰሩ ያላቸውን ፖለቲከኞች ይፈቱ ሲልም ፓርቲው ጠይቋል። ሀገር ከመፍረስ ለማዳን እንዲችል ሁሉን አቀፍ ሀገራዊ መድረክ ይደረግ በማለት አሳስቧል ህወሓት። በሌላ ዜና በትግራይ ክልል ደረጃ ምርጫ ለማካሄድ ምርጫውን የሚመሩ የምርጫ ኮሚሽን አመራሮች ለመምረጥ ህዝብ በስልክ ጥቆማ እየሰጠ ነበር። የምርጫ ኮሚሽን አመራሩ ምልመላ ኮሚቴ ሰብሳቢ መምህር አሰፋ ገብረስላሴ እንደተናገሩት ጥቆማ መርሃ ግብሩ በዛሬው ዕለት ከቀትር በፊት ተጠናቋል። በዚህም የ750 ሰዎች ጥቆማ መቀበላቸው ገልጸዋል። ከነዚህ 10 ሰዎች መርጠው ለክልሉ ርዕሰ መስተዳድር እንደሚያቀርቡ ተናግሯል። የ10 ሰዎች ስም ዝርዝር ለሚዲያ በማቅረብም ህዝብ አስተያየት ይሰጥበታል ብለዋል። የክልሉ ርዕሰ መስተዳድር ከፖለቲካ ፓርቲ መሪዎች ጋር ነገ በእጩዎቹ ጉዳይ ይወያያሉ ያሉት መምህር አሰፋ በስተመጨረሻ 5 አመራሮች በርዕሰ መስተዳድሩ ለክልሉ ምክር ቤት አቅራቢነት ይሾማሉ በማለት ተናግሯል። እንደ ሰብሳቢው ገለጻ የክልሉ ምክር ቤት ሐሙስ ተሰብስቦ የምርጫ ኮሚሽን አመራሮች ይሾማል። በምርጫ ጉዳይ ከምርጫ ቦርድ አመራሮች አስተያየት ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ሆኖም የኢትዮጵያ ምርጫ ቦርድ በሀገሪቱ በማንኛውም አካባቢ ምርጫ የማስፈጸም ስልጣን የተሰጠው ለብሔራዊ ምርጫ ቦርድ ብቻ ነው በማለት ከዚህ ውጭ ለሚካሄደው ማንኛውም ሂደት ይህ ህገ መንግስታዊ ነው በማለት ሲቃወም ነበር። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ዓለም አቀፍ የጤና ድርጅት የኮሮና ቫይረስ ቀውስ በከፋ መልኩ እየተባባሰ ሊሄድ ይችላል ሲል ማስጠንቀቁን ሮይተርስ የዜና አገልግሎት ጠቅሷል። ሀገሮች የቀረቡትን የቫይረሱን መከላከል መመሪያዎችን በጥብቅ ካላስከበሩ በስተቀር በዓለም ዙሪያ እየተባባሰ በመሄድ ላይ ያለው ወረርሽኝ የከፋ እንደሚሆን በማስረዳት የዓለም የጤና ድርጅት በአጽንኦት አሳስቧል። በግልጽ ልንገራችሁ በማለት የጀመሩት የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ከሚገባው በላይ የበዙ ሀገሮች ወደ ተሳሳተ መንገድ እያመሩ ነው ብለዋል። ቫይረሱ ዋናው የህዝብ ጠላት መሆኑ ቀጥሏል በማለትም ጀኔቫ ከሚገኘው የድርጅቱ ዋና ጽህፈት ቤት ሆነው በቨርቹዋል ማለት በርቀት በሰጡት ማብራሪያ አስጠንቅቀዋል። ባለፈው እሁድ 230,000 አዲስ በኮቪድ የተያዙ ሰዎች መገኘታቸውን ዶክተር ቴድሮስ ገልጸው 80 ከመቶዎቹ ከ10 ሀገሮች ሲሆኑ 50 ከመቶዎቹ ግን ከሁለት ሀገሮች ብቻ ናቸው ብለዋል። በቫይረሱ ክፉኛ የተጎዱት ዩናይትድ ስቴትስ እና ብራዚል ናቸው ሲል ሮይተርስ የዜና አገልግሎት ዘግቧል። በኢትዮጵያ በአጠቃላይ በኮሮና ቫይረስ የተያዙ ሰዎች ቁጥር 7669 ደረሰ። በትላንትናው ዕለት ለ4385 ሰዎች በተደረገ ምርመራ 203 ሰዎች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታውቋል። በቫይረሱ ከተያዙት ውስጥ 106 ከአዲስ አበባ፣ 28 ከጋምቤላ፣ 18 ከድሬዳዋ፣ 17 ከትግራይ፣ 13 ከኦሮሚያ፣ 10 ከሶማሌ፣ 10 ከአማራ፣ 1 ከሲዳማ ናቸው። በአሁኑ ሰዓት በቫይረሱ ተይዘው ሕክምና እየተደረገላቸው ያሉት ሰዎች ብዛት 3216 ሲሆን 33 ሰዎች ደግሞ በጽኑ ሕሙማን ክፍል እንደሚገኙ የጤና ሚኒስቴር አስታውቋል። በተቀረው የዓለም ዙሪያ ስላለው የኮቪድ ሁኔታም አጫጭር ዜናዎች አሉን። በዓለም ደረጃ በኮቪድ-19 መያዛቸው የተረጋገጠ ሰዎች ቁጥር 13 ሚሊዮን ደርሷል። ከ570,000 በላይ የሚሆኑት ደግሞ በሞት ተለይተዋል። የቫይረሱን መዛመት ለመገደብ ሲሉ ጥብቅ ኳራንቲን እንዲኖር፣ የአፍና የአፍንጫ መሸፈኛ ጭንብል ማድረግና የአካል ርቀትን የመከተል መመሪያዎች እንዲያከብሩ መንግስታት በጥብቅ በሚያሳስቡበት ወቅት ነው የቫይረሱ መዛመት እዚህ ደረጃ ላይ የደረሰው። ዩናይትድ ስቴትስ በጥቂት ወራት ውስጥ ለክትባትነት የማገልገል መሰረት ያላቸው መድኃኒቶችን አመርታለሁ ብላ እንደምትጠብቅ ገልጻለች። ሲኤንቢሲ የተባለ የአሜሪካ ቴሌቪዥን ጣቢያ ትላንት በዘገበው መሰረት የክትባት መድኃኒት ማምረቱ ሂደት የተጀመረ መሆኑን አንድ ከፍተኛ የትራምፕ አስተዳደር ባለስልጣን ለጋዜጠኞች ተናግረዋል። ምን አይነት ክትባት እንደሆነና የሚሰራ መሆኑን ግን እርግጠኛ አይደሉም። ሞደርና እና ጆንሰን ኤንድ ጆንሰን የተባሉት የኮሮና ቫይረስ ክትባት መድኃኒት ለማምረት በመሞከር ላይ ያሉት ኩባንያዎች እስከ ያዝነው ወር ማብቂያ ባለው ጊዜ ውስጥ የክትባቱን መድኃኒት በሰው ላይ መሞከር እንደሚጀምሩ ሲኤንቢሲ የቴሌቪዥን ጣቢያ ዘግቧል። የእስያ የገንዘብ ግብይት ማዕከል በሆነችው ሆንግ ኮንግ 52 አዲስ በኮሮና ቫይረስ የተያዙ ሰዎች ትናንት በመገኘታቸው የሀገሪቱ ባለስልጣኖች በባሰ ሊዛመት ይችላል በሚል ስጋት ከዛሬ ጀምሮ ሰዎች ቫይረሱን የመከላከል መመሪያ እንዲያከብሩ አዘዋል። የህዝብ መጓጓዣን የሚጠቀሙ ሰዎች የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉ ታዘዋል። በአጠቃላይ ቫይረሱን ለመከላከል የወጣውን መመሪያ የማያከብሩ ሰዎች በ645 ዶላር ይቀጣሉ። በእነሱ ገንዘብ 5000 ነው ተብሏል። ወረርሽኙ ከተጀመረበት ጊዜ አንስቶ በከተማይቱ ከ1500 በላይ በኮሮና ቫይረስ የተያዙ ሰዎች እንዳሉ ታውቋል። አውስትራሊያ ውስጥ 10251 በኮቪድ-19 የተያዙ ሰዎች እንዳሉ ተዘግቧል። የሞቱት 110 መሆናቸው ተገልጿል። ዩናይትድ ስቴትስ ውስጥ ትላንት ብቻ ከ60000 በላይ አዲስ የቫይረስ በሽተኞች እንደተገኙ ተዘግቧል። በበርካታ የሀገሪቱ ክፍላተ ግዛት ኮቪድ-19 በየዕለቱ በከፋ መልኩ እየተዛመተ መሆኑ ታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዓለም ዙሪያ ከግማሽ ሚሊዮን በላይ ሕይወት የቀጠፈው ኮሮና ቫይረስ በእናቶችና ሕፃናት ጤና ላይ ተጨማሪ ስጋቶችንም ፈጥሯል። በወረርሽኙ ምክንያት ለእናቶችና ሕፃናት የሚሰጡ የጤና አገልግሎቶች 20% በመቀነሳቸው የእናቶች አዲስ የሚወለዱና ታዳጊ ሕፃናት ሞት ቁጥር መጨመሩ ተገልጿል። የአሜሪካ ድምፅ ዘጋቢ ካሮል ፒርሰን ያጠናቀረችውን ዘገባ ስምኝሽ ቆየ ታቀርበዋለች።
የተባበሩት መንግስታት ድርጅት በቅርቡ ያወጣው ሪፖርት እንደሚያሳየው ለእናቶችና ከአምስት ዓመት በታች ላሉ ሕፃናት ይውሉ የነበሩ የጤና አገልግሎቶች የኮሮና ቫይረስ ወረርሽኝን ለመዋጋት እንዲውሉ ተደርገዋል። የዚህ ውጤት ደግሞ እጅግ አሳዛኝ እንደሆነ የገለጹት በመንግስታት ድርጅቱ ሪፖርት አቅራቢ ቡድን አባል የሆኑት የእናቶችና ሕፃናት ጤና ባለሙያ ዶክተር ኒኮላስ አሊፒዮ ናቸው።
Initial estimates are projecting that we're going to see
እስካሁን ድረስ ያለን መረጃ የሚያመለክተው በዋናነት ተጽዕኖ እያሳደረ ያለው ከአምስት ዓመት በታች በሆኑ ሕፃናት፣ አዲስ በሚወለዱ ሕፃናትና እርጉዝ እናቶች ላይ ነው። የተመጣጠነ ምግብ የማያገኙ፣ የቤት ውስጥ ጥቃት የሚፈጸምባቸው ሕፃናትና ሕክምና የማያገኙ ሴቶች ቁጥርም አሳሳቢ ደረጃ ላይ ደርሷል።
የተባበሩት መንግስታት ድርጅት ሪፖርት እንደሚያሳየው ትምህርት ቤቶች በመዘጋታቸውና በተቋማቱ ይሰጡ የነበሩ የምግብ አቅርቦቶች በመቋረጣቸው ወደ 400 ሚሊየን የሚጠጉ ሕፃናት ለረሃብ ተዳርገዋል። 13 ሚሊየን ሕፃናትም አስፈላጊ የሆኑ ክትባቶችን ሳይከተቡ በመቅረታቸው እንደ ፖሊዮና ሚዝል የመሳሰሉ ተላላፊ በሽታዎች እንደ አዲስ በወረርሽኝ መልክ ተመልሰው የመምጣታቸው አደጋ ከፊታችን ተጋርጧል ሲሉ ዶክተር አሊፒዮ አስረድተዋል። በዓለም ዙሪያ ያሉ ሴቶችና ሕፃናት ላይ የሚደርሱ ጥቃቶችንና እርግዝና መጨመሩን የጠቀሰው የመንግስታት ድርጅቱ ሪፖርት ሴቶች የጤና አገልግሎቶችን ማግኘት ባለመቻላቸውም ከእርግዝና ጋር ተያይዘው የሚመጡ የጤና ጉድለቶች ምክንያት ለሞት እየተጋለጡ መሆኑን ጨምሮ አብራርቷል።
ወደ ሌላ የዩናይትድ ስቴትስ ወሬ ስናመራ ደግሞ ዩናይትድ ስቴትስ ውስጥ ዛሬ በሶስት ክፍላተ ግዛት ትኩረት በሚሰጥባቸው አንዳንድ ቦታዎች ላይ የሚወዳደሩትን ሰዎች ለመምረጥ የቅድሚያ ምርጫ እየተካሄደ ነው። ዲሞክራቶችና ሪፑብሊካውያን በመጪው ህዳር ወር በሚካሄደው ጠቅላላ ምርጫ በህግ መወሰኛው ምክር ቤት የበላይነት ቦታ ለማግኘት እየታገሉ ነው። በመጨረሻም ዩናይትድ ስቴትስ በ17 ዓመታት ውስጥ ለመጀመሪያ ጊዜ እስረኛን በሞት ቀጣች። የሀገሪቱ ጠቅላይ ፍርድ ቤት አንድ የታችኛው ፍርድ ቤት ትዕዛዝን 5-4 ድምፅ ዛሬ ከሻረ በኋላ ነው የሞት ቅጣቱ የተፈጸመው። የታችኛው ፍርድ ቤት በያዝነው ሳምንት እንዲፈጸሙ ታቅደው የነበሩት 3 የሞት ቅጣቶችና ለመጪው ሳምንት ቀጠሮ የተያዘላቸው የሞት ቅጣቶች እንዲዘገዩ ነበር ያዘዘው። በሞት የመቅጣቱ ዘዴ ሰዎች ጭካኔ በተመላበት ሁኔታ እንዳይቀጡ የሚያዘውን የህገ መንግስት አንቀጽ ይጥስ እንደሆነ ለማየት ፍርድ ቤቱ በቂ ጊዜ እንዲኖረው በሚል ነበር አንድ የፌዴራል ፍርድ ቤት ያዘገየው። ጠቅላይ ፍርድ ቤቱ ዛሬ ይህን ውሳኔ ከሻረ በኋላ በሞት የተቀጣው እስረኛ ዳንኤል ሉስ ሊ የተባለ ሲሆን እንደ አውሮፓ አቆጣጠር በ1996 ዓ.ም የ8 ዓመት ዕድሜ ልጅ የምትገኝበት 3 አባላት ያሉት ቤተሰብን በመግደል የተፈረደበት ሰው ነበር። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አዳነች ፍሳዬን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ሐምሌ 7 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
ጌራ ዶክታ ጎሎልቻ የሚባለው አካባቢ ደግሞ ሙኔሳ የሚባለው አርሴ አካባቢ እንዲሁም በሻሸመኔ በአርሴና ገሌ ዝዋይ በእነዚህ ቦታዎች ሁሉ ሰዎች ጥቃት ደርሶባቸዋል። በተለይ ማንነትና ሃይማኖትን ያተኮረ የሚመስሉ ጥቃቶች እንዳሉ ማየት ችለናል።
የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ጉዳዮች አጥኚ አቶ ፍስሐ ተክሌን ድምፅ ነው የሰማችሁት። ሙሉ ዝርዝሩ በሁለተኛው አጋማሽ ዝግጅታችን ይቀርባል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። በአፍሪካ ህብረት አመቻችነትና ታዛቢነት ላለፉት 11 ቀናት ሲካሄድ የቆየው የታላቁ የኢትዮጵያ ህዳሴ ግድብ ድርድር ዛሬ ያለ ስምምነት ተቋርጧል። ሲደራደሩ የቆዩት የኢትዮጵያ፣ የሱዳንና የግብጽ ተደራዳሪዎች በየደረሱባቸው ነጥቦች ላይ ለየመሪዎቻቸውና ለአፍሪካ ህብረት ኮሚሽን ሊቀመንበር ማብራሪያ እንደሚሰጡም ተገልጧል። በድርድሮች ወቅት በቴክኒክ ጉዳዮች ዙሪያ በሶስቱ ወገኖች መካከል መቀራረብ ላይ ተደርሷል ሲሉ የኢትዮጵያ ውጭ ጉዳይ ሚኒስትር አፈ ጉባኤ አምባሳደር ዲና ሙፍቲ ለአሜሪካ ድምጽ ገልጠዋል። መለስካቸው አማሃኒያ ነጋገራቸው ቀጥሎ ይቀርባል።
አምባሳደር ዲና ሙፍቲ በጣም አመሰግናለሁ። ዛሬ በታላቁ ህዳሴ ግድብ ዙሪያ በአፍሪካ ህብረት የወቅቱ ሊቀመንበር በፕሬዚዳንት ሲሪል ራማፎዛ ሰብሳቢነት ሶስቱ ሀገሮች ድርድር ሲያደርጉ እንደነበር ይታወቃል። ዛሬ ይህ ስብሰባ እንዴት ባለ ሁኔታ እንደተፈጸመ ቢያብራሩልኝ። መጀመሪያ
ስብሰባው እንደምታወቀው ላለፉት 11 ቀናት ሲካሄድ ሰንብቷል። በቴክኒክ ረገድ በርካታ ውይይቶችና ከሞላ ጎደል መቀራረቦችም የታዩበትም ቢሆን ዛሬ እንግዲህ ወደ መቋጫው ላይ መድረስ አልተቻለም። ያልተቻለበት ዋነኛው ምክንያት በግብጾች ምክንያት ነው። ሁልጊዜም ግትር የሆነ አቋም በተለይ በውሃው የወደፊት አጠቃቀም ላይ ይዘው ስለመጡና እዛው ላይ ኢንሲስት ስላደረጉ ወደ ሄድ ፊት መሄድ አልተቻለም። በመሆኑም ታዛቢዎቹም ተደራዳሪዎቹም ሪፖርት ለአፍሪካ ህብረት ዋና ጸሐፊና ለመሪዎች የሚቀርብ ሪፖርት አዘጋጅተው ለአሁኑ ስብሰባውን ቋጭተውታል ማለት ነው። ለአሁኑ ተቋርጧል ማለት ነው።
ግን እንደው ዋና ዋና እነሱ ያነሷቸው ነጥቦችና ኢትዮጵያም ሆነች ሌላኛው 23ኛዋ ሀገር ሱዳንም ያልተስማሙባቸው ዋና ዋና ነጥቦች የሚሏቸው ምንድን ናቸው?
ከዚህ ቀደምም የነበረው በዋናነት አንድ ሁለት ነገሮችን ማንሳት ይቻላል። አንደኛው ይሄ ድርድር በግድቡ ሙሌት ላይ ነው። በእኛ በኩል ያለን አቋም በግድቡ አሞላል ላይ ነው። በዚህ ላይ ያተኮረ ድርድር ነው። በግብጾቹ በኩል በተለይ በሌላ ወገን በታችኞቹ ተፋሰስ ሀገሮች ማለት ይቻላል ከሞላ ጎደል አሁን በውሃው ክፍፍል የሚደረግ አይነት ንግግር አድርጎ ነው የሚወስዱት እና በዚህም የተነሳ የወደፊቱ የውሃ አጠቃቀምን በተመለከተ ኢትዮጵያ ከዚህ በኋላ በዚህ በተፋሰሱ ላይ ልማት ለመስራት ወይም አንዳንድ ነገሮችን ለማድረግ የእነሱን ፈቃድ ማግኘት አለባት የሚል የሚመስል የወደፊቱን ጀኔሬሽን የሚጎዳ ኢትዮጵያ ፍጹም የማትቀበለው አቋም ነው አንዱ። ስለዚህ ይህንን አቋም መቀበል ስለማንችል ለጊዜው በዚህ ምክንያት ተቋርጧል ማለት ነው። ሌላው የዚህ የትሬሽሆልዱ ነው። ድርቅን በተለያየ እንትን ነው የሚተረጉሙት። በድርቅ ጊዜ 3-4-5 ቦታ ከፍለው የውሃውን አሞላል የሚያዘገዩ ሌሎች ዘዴዎችን ኢንትሮዲውስ ለማድረግ ፍላጎት አላቸው። ይህም ደግሞ የግድቡ ሙሌት በጣም ስለሚያዘገይና በተፈለገው ጊዜ ግድቡ ሞልቶ የሚፈለገውን ውጤት እንዳያመጣ የሚያደርጉ ነገሮች ስላሉ፣ በዋናነት ግን ቅድም የጠቀስኩት የወደፊቱን የውሃውን አጠቃቀም በተመለከት ነው። በዋናነት እሱ ነው የማያግባባ ነገር እና በዚህ ምክንያት ተቋርጠዋል።
ታዲያ በዚህ ሁኔታ የግድቡ ሙሌት እንዴት ነው የሚቀጥለው?
ወል በዚከላይ እኳያዝ የግድቡ ግንባታና ሙሌት ከዚህ ቀደምም በተለያየ ጊዜ በመንግስት ደርግ ተገለጸ አቋም አለ። ከሁሉ በላይ ደግሞ ባለፈው ሳምንት ፓርላማ ላይ ክቡር ጠቅላይ ሚኒስትሩ ያቀረቡት ማስረጃ በጣም ዘርዘር ያለና በቂ ነው። አይ ቲንክ እሱ የኢትዮጵያ አቋም የት እንዳለ በደንብ ስለሚያሳይ እዛ ላይ መድገሙ እና እሱን ማብራራት አስፈላጊ ሆኖ አልታየኝም።
ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት የሕዝብ ተወካዮች ምክር ቤት የ2013 ዓ ም የሀገሪቱን በጀት ባጸደቀበት ጉባኤው ተገኝተው ከምክር ቤቱ አባላት ለተነሱ የተለያዩ ጥያቄዎች መልሶች መስጠታቸው ይታወሳል። ከምክር ቤቱ አባላት ከተነሱ ጥያቄዎች መካከል የህዳሴውን ግድብ የዘንድሮ ውሃ ሙሌት የተመለከተ ነበረ። የጠቅላይ ሚኒስትሩ ምላሽ ምን ነበረ?
የተከበረው ምክር ቤት እና ሌሎች ወንድም ህዝቦች እንዲገነዘቡ የሚያስፈልገው የህዳሴ ግድብን በዚህ ዓመት ውሃ ሊዝም አለች ኢትዮጵያ ማለት ኢትዮጵያ ግድቡን ለማፍረስ ተስማማች ማለት ነው። ተሰራ እኮ ግድቡ አለቀ። የተሰራ ግድብ ውስጥ ምን አድርጌ ነው ውሃ ሊዝምና ውሃ ይዛለሁ መደራደር እኮ አልችልም። ባለፈው አመት 5:25 ነበር ግድቡ። በ5:25 ላይ ውሃ ያልፍ ነበር። አሁን 5:60 ነው። ብፈልግም ባልፈልግም በ5:60 ላይ ካላለፈ በስተቀረ በታች የማሳልፈው የውሃ መጠን ሙሉ በሙሉ በክረምት የማገኘውን ውሃ ማሳለፍ አይችልም። ከፍተኛ ውሃ ነው የሚመጣው። የምናሳልፍበት መንገድ ውስን ነው። የግድ ነው ውሃው ሞልቶ በላይ መሄዱ አይቀርም።
በተቋረጠው ድርድር ዙሪያ ከታዛቢዎች መካከል ለማናገር ያደረግኩት ጥረት ለጊዜው አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በኦሮሚያ ክልል የተወሰኑ ወረዳዎች ላይ በደቦ በተፈጸሙ ባላቸው ብሔርንና ሃይማኖትን መሰረት ያደረጉ ጥቃቶች መፈጸማቸውን ማረጋገጡን ገለጸ። የመንግስት የጸጥታ አስከባሪዎች ጭምር በደቦ ጥቃት አድራሾች የተገደሉ እንዳሉ መረጃው ደርሶኛልም ብለዋል። በአንዳንድ የኦሮሚያ አካባቢዎች ደግሞ በጸጥታ ኃይሎች የተገደሉ እንዳሉ እማኞች ነግረውኛል ይላል አምነስቲ። የድርጅቱን የአፍሪካ ቀንድ የሰብአዊ ጉዳዮች አጥኚ አቶ ፍስሐ ተክሌን ያነጋገረችው ጽዮን ግርማ ተከታዩን ዘገባ ይዛለች።
የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥኚው አቶ ፍስሐ ተክሌ የድምፃዊ ሀጫሉ ሁንዴሳን ግድያ ተከትሎ በተቀሰቀሰው ተቃውሞና ጥቃት የተከሰተውን በተመለከተ ድርጅታቸው አግኝቶታል ያሉትን መረጃ አጋርተውናል።
ከአርቲስት ሀጫሉ ሞት በኋላ በተለያዩ ቦታዎች ላይ ግጭቶችና የንብረት ቃጠሎና ማውደም ተደረሱ መረጃዎች እየደረሱ ነው። በተለያዩ ቦታዎች በአሩሲ፣ በሻሸመኔ፣ በጅማ፣ ሐረር፣ በአዲስ አበባም ላይ እንደዚህ አይነት ድርጊቶች እንደነበሩ ታይቷል እና በነበረው በዚህ በኢንተርኔት መቋረጥ እና በስልክ አቅም ማነስ ምክንያት ያሉት መረጃዎች ሙሉ ለሙሉ የተሟላ መረጃ አለን ማለት አንችልም፣ ማረጋገጥ አንችልም። ግን እነዚህ ድርጊቶች እንዳሉ እና ሰዎች ህይወትም እንደጠፉ መረጃዎችን እያሰባሰብ ነው። አሁን ባለን መረጃ መሰረት ያሉትን ነገሮች በዚህ ሁኔታ ላይ እንዳሉ ነው የሚያሳዩት።
እጃችሁ ላይ ያለው መረጃ ሰዎች ጥቃት እንደደረሰባቸው ነው የሚያሳየው ወይስ በመንግስት የጸጥታ ኃይሎች መገደላቸውን ነው የሚያሳየው? ምንድን ነው የሚያሳየው?
ሁለቱም አይነት ነው ያለው። በተለያዩ በተለያው እነዚህ በቀደም በጠቀስኳቸው አሩሲ ለምሳሌ ዴራ፣ ዱግዳ፣ ጎሎልቻ የሚባለው አካባቢ ደግሞ ሙኔሳ የሚባለው አሪሲ አካባቢ እንዲሁም በሻሸመኔ በአሪሲ ነገሌ ዝዋይ በእነዚህ ቦታዎች ሁሉ ሰዎች ጥቃት ደርሶባቸዋል። በተለይ ማንነትን ሃይማኖትን ያተኮረ የሚመስሉ ጥቃቶች እንዳሉ ማየት ችለናል። በተወሰኑት ቦታዎች ላይ ደግሞ ማንነት ብቻ ሳይሆን አካባቢ ተወላጆች የሆኑ ሰዎችም እንደዚሁ ተጎጂ የሆኑበት አጋጣሚ አለ። ስለዚህ ይሄኛው አለ። በሌላዎች ቦታዎች ለምሳሌ አምቦ፣ ነጌሌ እነዚህ አይነት ቦታዎች ላይ ደግሞ በፖሊስ የተወሰዱ እርምጃዎች ሰዎች እንደተገደሉ መረጃዎች አሉ። ነቀምትንም እንደዚሁ የተወሰኑ ሰዎች ሞተዋል። ከዛ በተጨማሪ ደግሞ የጸጥታ አካላትም ላይ ጉዳት እንደደረሰ እንደዚሁ መረጃዎች አሉ። ግን ያው የተሟላ ፒክቸር ወይም የተሟላ ስዕል የለንም። ወደፊት እንግዲህ በለጠ መረጃዎች አሰባስበን ሁሉትን ነገሮች ተመለከተ እኛም የምንከታተል ጉዳይ ይሆናል።
ስለዚህ መረጃ በማሰባሰብ ላይ ናችሁ?
አዎ፣ መረጃ በማሰባሰብ ላይ ነን። ከተለያዩ አካባቢዎች ላይ ማን አደረሰው፣ ማን ነው ኢላማ የተደረገው፣ የመንግስት ጸጥታ አካል የወሰዷቸው እርምጃዎች ተመጣጣኝ ናቸው ወይስ ከመጠኑ ያለፈ ነበር የሚለውን አጣርተን መረጃ የምንሰጥበት ይሆናል ወደፊት።
ጥቃት አድራሾቹን በተመለከተ ያላችሁ መረጃ ምንድን ነው?
በተለይ እስካሁን ባለ መረጃ መሰረት ዴራ ላይ የተወሰኑ ሰዎች መነገር ናቸው። ያቻሉ ሞቱ በተሰማ በጥቂት ሰዓታት ውስጥ በአካባቢው ያሉ ወጣቶች እና ከአካባቢው የመጡ ሰዎች የማያውቋቸውም የሚያውቋቸውም ጉዳት እንዳደረሰባቸው ህይወት እንዳጠፉ ነግረውናል። እንደዚሁ በዚህ በጎሎልቻ ወደ መቂ አካባቢ ያለች ከተማ ነች። እዛም ላይ እንደዚሁ በነጋታው ከሰዓት ላይ እንደዚህ አይነት ጉዳቶች እንደደረሱ ተነግሮናል። ሙኔሳ አካባቢም ይሄ ነው። እንደዚሁ ሌሊት ላይ ጀምሮ በተደረሰ ጉዳት ወደ 7 ሰዎች እንደሞቱ መረጃዎች አሉን እና የደቦ ጥቃቶች ነበሩ እና በዛ ምክንያት ሰዎችም እንደሞቱ ንብረትም እንደተቃጠለ የሚያሳዩ ነገሮች አሉ።
በአጠቃላይ ግን አሁን ምን ይመስላሉ እናንተ ጋር የተመዘገቡት በዜጎች ላይ ደርሰዋል የተባሉት የጥቃት አይነቶች?
ብዙዎቹ የሰዎችን መግደል አለ ሆነ ተብሎ ይህን ሰው እንፈልገዋለን ተብሎ የመግደል ነገሮች ብዙ ቦታዎች ላይ አይተናል። ገና መረጃ ማሰባሰቡን ስላልጨረስን ነው እንጂ በተለይ ማንነት ላይ ያተኮሩ የሚመስሉ ነገሮች አሉ። ንብረቶቻቸውን፣ ንግድ ተቋሞቻቸውን ማቃጠል ወይም ደግሞ ማበላሸት ማቃጠል፣ እንደዚህ አይነት ነገሮች አይተናል። የተወሰኑ አካባቢዎች ላይ የተፈጸሙ ድርጊቶች ትንሽ ዘግናኝም ስለሆኑ እዚህ ጋር መግለጽ አልፈለግም፣ ግን በሰው ህይወት ላይ በሰው የአካላዊ ደህንነት ላይ እና በንብረት ላይ ጉዳት የማድረስ ነገሮች ናቸው በአጠቃላይ ያሉት።
ሰላማዊ የሆኑ ዜጎች እንደዚህ አይነት በቤታቸው በሰላማዊ ሁኔታ ተቀምጠው ኑሯቸውን ለማሸነፍ በሚጥሩበት ጊዜ ይህም እንደዚህ አይነት ጥቃቶች እንዳይደርስባቸው ያስቀመጣችኋቸው ወይም የምታስቀምጧቸው ምክረ ሀሳቦች አሉ?
እንግዲህ ይሄ የመጀመሪያ አይደለም። እንደዚህ አይነት ጥቃቶች ሲደርሱ እና እንደዚህ አይነት ብጥብጦች ሲከሰቱ ለምሳሌ ቤኒሻንጉል ክልልም ላይ እንደዚህ አይነት ነገሮች ያጋጠሙበት ጊዜ ነበረ። በቅርብ ጊዜም እንደዛ ነበረ። አማራ ክልልም ላይ በተለያየ ጊዜ ላይ በተለያዩ ቦታዎች ላይ እንደዚህ አይነት ችግሮች አጋጥመዋል። በዚህ ዓመት በጥቅምት ወር ላይ ራሱ በተለያዩ የኦሮሚያ አካባቢዎች ላይ እንደዚህ ተመሳሳይ ጥቃቶች እና ተመሳሳይ ግጭቶች እንደነበሩ ነው የሚያሳየው። ይህ እንግዲህ ጥቃቶች ዝም ብለው በአንድ ቀን ሌሊት የሚፈጠሩ ነገሮች አይደሉም። የሚያሳዩ መደጋገማቸው እና እንዲያውም በተለያዩ አካባቢዎች ላይ መከሰታቸው የሚያሳየው ምንድን ነው? ህዝቡ እና ባሉት የተለያዩ ቡድኖች መካከል ቅራኔ እንዳለ እና ባለፉት ሁለት ዓመት ውስጥ እነዛን ቅራኔዎች ደግሞ ለማስታረቅ እነዛን ቅራኔዎች ለማጥበብ የተሰሩ ስራዎች ትንሽ መሆናቸውን የሚያሳየው። ስለዚህ እነዚህ መሰረታዊ የሆኑ ቅራኔዎች ካልተፈቱ የመቀጠል እድሉ ሰፊ ነው። መንግስት በተለያየ ጊዜ ላይ የሚወስዳቸው እርምጃዎች ያሉ ሰዎችን ያስራል ወይም ደግሞ የጸጥታ አካላትን ያሰማራና ጉዳዩን ለጊዜው አቆመዋል። በተለያየ ጊዜ ደግሞ ኢንተርኔትም እነዚህ እንግዲህ ጊዜያዊ እና ለሁኔታው ብቻ የሚያገለግሉ ናቸው እንጂ በዘላቂ የሚፈቱ አይደሉም። ስለዚህ በዘላቂ የሚፈቱ እርምጃዎች መውሰድ አለበት። በተለያዩ ትርክቶች አሉ። እነዛን ትርክቶች ለማቀራረብ እና እውነቱን ለማውጣት ከዚህ በፊት ደግሞ ወንጀል የፈጸሙ ሰዎች በዚህ መንግስት ውስጥ ብቻ ሳይሆን በቀድሞ ከነበረው ከ2018 በፊት በነበረው ጊዜም ወንጀል የፈጸሙ ሰዎች፣ መንግስት አካላት እነዛን ለፍርድ ማቅረብ መቻል አለበት እና ደግሞ ህዝብን የሚያቀራርቡ ስራዎችን መስራት አለበት እና ይህን በማድረግ የግጭት መንስኤዎችን ማጥፋት መቻል አለበት እንጂ ግጭቶች በተፈጠሩ ቁጥር እሳት የማጥፋቱ ነገር የሚያዋጣም እና ዘላቂ መሆን ያለበት ቅሬታዎቹን፣ ግጭቶቹን የሚያስከትሉትን መሰረታዊ ነገሮች እዛ ላይ አተኩሮ መስራት ነው ያለበት።
አቶ ፍስሀ አያይዘው ድርጅታቸው በኢትዮጵያ በተለይም ደግሞ በኦሮሚያ በቅርቡ የተከሰተውን ሁኔታ በተመለከተ ሰፋ ያለ ሪፖርት እንደሚያወጣ ተናግረዋል። ሪፖርቱ በሚወጣበት ጊዜም ተጨማሪ ዘርዘር ያሉ ማብራሪያዎችን እንደሚሰጡን ገልጸውልናል።
አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። አዲሱ የሲዳማ ብሔራዊ ክልል ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ የክልሉን ካቢኔ አባላት ሹመት አጸደቀ። ምክር ቤቱ የተለያዩ ቋሚ ኮሚቴዎችና የምክር ቤቱን ምክትል አፈ ጉባኤም ሰይሟል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል።
የሲዳማ ክልል ምክር ቤት ዋና አፈ ጉባኤ አቶ ሰለሞን ላንድ እንደተናገሩት ክልሉ ሰኔ 27/2012 ሲመሰረት የክልሉ ፕሬዚዳንት አቶ ደሳሌ ደግሞ ካቢኔያቸውን ለማዋቀር ተጨማሪ ጊዜ ገደብ እንዲሰጣቸው በጠየቁት መሰረት ምክር ቤቱ ፈቅዶላቸው በሂደት የቆየው የካቢኔ ሹመት ዛሬ ተፈጽሟል። የሲዳማ ክልል አዲስ ክልል በመሆኑ ዛሬ የተካሄደው የምክር ቤቱ ጉባኤ የመጀመሪያው ዙር አንደኛ አስቸኳይ ጉባኤ ነው ተብሏል። ምክር ቤቱ በዛሬ ውሎው የተለያዩ አዋጆችንም አስተላልፏል።
አዋጆች ታውጀዋል። ዛሬ አንደኛው አዋጅ የክልሉ በጀት ኮሚሽን ነው። እዚህ ኮሚሽን ማቋቋሚያ አዋጅ ታውጀዋል። ቀጥሎ ደግሞ የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ማቋቋሚያ ላይ ስራ ድርሻ የሚገል አዋጅ የታወጀ፣ በሶስተኛ ደረጃ የታወጀው የክልሉን ብዙሀን መገናኛ ቋፍምና ስራትሻን ገልጸዋንች ታወደ። ከዛ በኋላ ተሰው
የክልሉ ፕሬዚዳንት፣ የክልሉ ምክትል ፕሬዚዳንትና የክልሉ ጠቅላይ ፍርድ ቤት ፕሬዚዳንቶች ከሳምንት በፊት መሾማቸው የሚታወስ ሲሆን ምክር ቤቱ ዛሬ የክልሉን ካቢኔዎች ሲመጣ ትልቋል። ሰብሳቢዎችና የምክር ቤቱን ምክትል አፈ ጉባኤ የወይዘሮ አየለች ደግሞ ሽመታ ትልቋል። የክልሉ የስነ ምግባርና ደህንነት ኮሚሽን የኦዲት ኮሚሽን ኮሚሽነሮችን ተሹመዋል። የተለያዩ የደህንነትና የፍትህ ዘርፍ ውክልናዎች የሚሰጡ አቶ ሰለሞን ተናግረዋል። በአንድ ድምፅ ታቅቦና በአብላጫ ድምፅ ከተጠቀው ከአንድ ሹመት ውጭ ሁሉም የካቢኔ ሹመቶች በሙሉ ድምፅ መጽደቁንም የምክር ቤቱ ዋና አፈ ጉባኤ አቶ ሰለሞን ላሌ ለዚህ ገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ክቡራትና ክቡራን አድማጮች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭት ቀዳሚ ቅንብር እናልፋለን። በድምፃዊ ሀጫሉ ሁንዴሳ ግድያ ተሳትፎና ከግድያው በኋላ ከተፈጠሩ ክስተቶች ጋር በተያያዘ በቁጥጥር ስር የዋሉ ግለሰቦች የተፋጠነ ፍትህ እንዲያገኙ ተቋማቸው እየሰራ መሆኑን የፌዴራል ጠቅላይ አቃቤ ሕግ ወይዘሮ አዳነች አቤቤ ተናገሩ። ወይዘሮ አዳነች የሰው ሕይወት ህልፈትና የንብረት ውድመት ያስከተሉ ጥፋቶች ዳግም እንዳይከሰቱ፣ ዜጎች ወደ ግጭት እንዲገቡ የሚቀርቡላቸውንም ጥሪዎች እንዳይቀበሉ አሳስበዋል። አቶ ጀዋር መሐመድን፣ አቶ በቀለ ገርባንና አቶ እስክንድር ነጋን ለመክሰስ የሚያበቃ በቂ ማስረጃ ተገኝቷልም ብለዋል። ወይዘሮ አዳነች በተያያዥ ጉዳዮች ላይ ማብራሪያ ለመስጠት በተለይ ከአሜሪካ ድምፅ ጋር ያደረጉ ቃለ ምልልስ የመጀመሪያ ክፍል በዕለቱ አብይ ርዕስ አሁን ይቀርባል። ወይዘሮ አዳነችን ያነጋገረው ባልደረባችን ሀብታሙ ስዩም ቀዳሚም ጥያቄ ከድምፃዊ ሀጫሉ ሁንዴሳ ግድያና እርሱን ተከትሎ ከተፈጠሩ ክስተቶች ጋር በተያያዘ በቁጥጥር ስር ያሉ ግለሰቦች የምርመራ ሂደት ከምን ደርሰዋል የሚል ነበር። ጠቅላይ አቃቤ ሕግ ወይዘሮ አዳነች አቤቤ ይመልሳሉ።
ከተወዳጁ እና ታዋቂ አርቲስት ሀጫሉ ሁንዴሳ ግድያ ጋር በተያያዘ የሰውም የሰነድም ማስረጃዎቻችን ሰብስበናል። ለተጠርጣሪዎችንም በቁጥጥር ስር አድርገን ወንጀሉ ተፈጸመበት የተባለውንም መሳሪያ በእጃችን አስገብተን በኤግዚቢትነት ይዘናል። ምርመራችን ቀጥሏል ማለት ነው። በቀጥታ ግድያው ላይ ተሳተፉ ተብለው የተጠረጠሩ ሰዎችን ብቻ የሚመለከት ስላልሆነ ምርመራችን ቀጥሏል። ግን በቀጥታ ግድያው ላይ ተሳትፈዋል የተባሉትና ከግድያው ጋራ በአንድም በሌላም መልክ በቀጥታም ባይሆን ደግሞ ተሳትፎ ይኖራቸዋል ተብለው የተጠረጠሩ ሰዎች በድምሩ 18 ሰው በቁጥጥር ስር አውለን ምርመራችንን ቀጥለናል።
የእነዚህ ተጠርጣሪዎች የምርመራ ሂደት ከፖለቲካ ጣልቃ ገብነት የነጻ እንዲሆን ኢትዮጵያ ከፈረመቻቸው ዓለም አቀፍ የሰብአዊ መብት ስምምነቶች በሕገ መንግሥቱ ላይም ከተዘረዘሩ የተያዙ ሰዎች መብቶች ጋር እንዳይጣረስ ምን ያክል ጥንቃቄ እየተደረገ ነው?
በማንኛውም ሀገር ወንጀል ሲፈጸም ሀገራት ተቋማት አላቸው። ኢትዮጵያም እንዲሁ ተቋማት አላት። አቃቤ ሕግ አላት፣ ፖሊስ አላት፣ ፍርድ ቤት አላት፣ ሕግ አላት ማለት ነው። የሕግ አካሄድ ስነ ስርዓት ሕጎችም አሏት። ጥያቄ መሆን ያለበት ከዚህ የስነ ስርዓት ሕግና የወንጀል ሕግ ሳይወጣ በዚህ ውስጥ ባለሙያው ስራው የሚመለከተው የመንግስት አካላት ናቸው እየሰሩ ያሉት ወይስ ሌሎች ናቸው ነው። ይህን መነሻ በማድረግ እየሰራ ያለ ነው። ስራው በሕግ ኃላፊነት የተሰጠን አቃቤ ሕግ፣ ፖሊስ፣ ፍርድ ቤት እነኛ አካላት ነው ተቀናይተን የሰራን ያለ ነው። የተለያዩ ሌሎች የመንግስት መስሪያ ቤቶች መረጃ እንደ ግብአት በመስጠት ሊያግዙ ይችላል ይሆናል እንጂ በቀጥታ ስራ ውስጥ አይሳተፉም። የምንሰራው አስቀድሞ በወጣው በሀገራችን የወንጀል ሕግ እና የወንጀል ስነ ስርዓት ሕግ መሰረት ነው። ስለዚህ ሕግና ሕግን ተከትለን እየሰራን ያለ ነው።
አቶ ጀዋር መሐመድ፣ አቶ በቀለ ገርባና አቶ እስክንድር ነጋም በቁጥጥር ስር እንዳሉ ይታወቃል። የነሱስ የምርመራ ሂደት በምን ደረጃ ላይ ይገኛል? እኒህ ግለሰቦች በግብረ አበርነት ነው ወይስ በተነጣጣይ ወንጀል ተጠርጣሪነት ነው ጉዳያቸው እየታየ ያለው? ግለሰቦቹ ከሚታወቁበት የፖለቲካ ተሳትፎና የለውጥ አራማጅነት ሚና ተሻግሮ በወንጀል ውስጥ ተጠያቂ የሚያደርጋቸውን ስህተቶች ፈጽሟል ለማለት የሚያስችል በቂ ማስረጃ አለን ብሎ ተቋሙ ያምናል ወይ?
በትክክል እንደ አቃቤ ወንጀል ውስጥ ተሳትፈዋል ብለን ለማመን ለመጠርጠር የሚያበቃ በቂ ማስረጃ እጃችን ላይ ያስገብተናል። አብዛኛው በእጅ ከፍንጅ የያዝናቸው መረጃዎች እና ማስረጃዎች ናቸው። በቴክኖሎጂ የያዝናቸው መረጃዎች እና ማስረጃዎች ናቸው። በሰነድ የያዝናቸው መረጃዎች እና ማስረጃዎች አሉ። የሰዎችም ጭምር መረጃዎች፣ የአይን ምስክሮች፣ አስረጃዎች ወይም ደግሞ ምስክሮች ጭምር ይዘናል። እንግዲህ ቀጥታ ሀጫሉን ገለውታል ወይም ደግሞ አስገድለዋል ብለን አይደለም ምርመራ እያደረግን ያለ ነው። ወደዛ የሚያመራ ነገር ካለ አናውቅም። ገና ምርመራውን እያስኬድ ነው ያለ ነው እንደነገርኩ። ነገር ግን የሀጫሉን መሞት ተከትሎ ብዙ ሰዎች ላይ ጉዳት፣ የህይወት ጉዳት ደርሷል። እንዲሁም ሀዘን ከመግለጽ ባለፈ ንብረቶች ወድመዋል። በእነኚህ ግድያዎችና የንብረት ውድመቱ በአንድም በሌላም ተሳትፏቸውን የሚያሳይ መረጃና ማስረጃዎች ሰብስበናል።
ክብርት ወይዘሮ አዳነች፣ በቅርቡ ድምፃዊ ሀጫሉን ገድለዋል በሚል ተጠርጥረው ስለተያዙ ሰዎች የሰጡት መግለጫን አይተን ነበረ። በመግለጫው ላይ ተጠርጣሪዎቹን ሲገልጹ ድርጊቱን የፈጸሙት ዋና ተኳሹ የሚሉ ቃላትን ሲጠቀሙ ተሰምተዋል። ይሄ በፍርድ ሂደት ገና ያልተወሰነባቸውን ተጠርጣሪዎች ቀድሞ መፈረጃ አይሆንም ወይ ብለው የሚተቹ አሉ። ከግድያው በኋላም የተፈጠሩ ክስተቶችን የተናበቡና የተቀናጁ ናቸው በሚል በአቋም ልዩነት ያላቸውን ግለሰቦችና ቡድኖች አብሮ የመመደብ ጥድፊያም አለ በሚል የሚነሳ ቅሬታ አለ።
በቅድሚያ በቀጥታ ተኳሽ ብለን እኛ ጠርጥረን የያዝነው በእምነት ክደት ቃል መሰረት ብዬ ነው የጠቀስኩት። ለፖሊስ ባስመዘገበው ቃል መሰረት እምነት ክደት ቃል መሰረት ብዬ ገልጫዋለሁ። ሁለተኛ የእሱ ብቻ ሳይሆን ተጠርጣሪነታቸውን የሚያጎላውና ዋና የወንጀሉ ቀጥታ ተሳታፊ ገዳይ ብለህ የምትከሰው በዛ ደረጃ የምትፈርጀው አለ፣ ተባባሪ ብለህ የምትፈርጀው አለ። በመረጃ መሰረት በዛ ደረጃ ለይተን ማቅረባችን ምንም ችግር የለበትም። ገዳይ ነው የሚለውን የመጨረሻ ጥፋተኝነት ውሳኔ የሚሰጠው ፍርድ ቤት ነው። እኛ ግን በዛ ደረጃ ሊያስጠረጥርና ሊያስፈርጅ የሚችልም መረጃና ማስረጃ አለን ብለን ነው ለፍርድ ቤት ክሳችንን የምናቀርበው ማለት ነው። በዚህ ወቅት ደግሞ ያደረግነው ብዙ ማህበረሰባችንን ግራ የሚያጋቡ የተለያዩ የሐሰት ማስረጃዎች እየወጡ ናቸው። መረጃዎች እየተነገሩ ናቸው። መላምቶች እየተነገሩ ናቸው። እነኚህ የሚነገሩ መላምቶች ትክክለኛ ያልሆኑ ማስረጃ የሚመስሉ ነገር ግን ሐሰት የሆኑ ማህበረሰባችን እርስ በርስ የማጣላት፣ የማባላት፣ የማጠራጠር ከፍተኛ ሚና አላቸው። ስለዚህ ህዝባችንን ከዚህ እንጠብቅ ዘንድ ግድ ይለናል። በዛ ደረጃ ዝርዝር መግለጫውን ለህዝባችን ማስረጃ እየሰጠን መረጃ እየሰጠን መሄዳችን ቀጣይ ሊመጣ ካለው ጥፋት ከመታደግ አንጻር ግድ ይለናል። በእርግጥ ህጉም ደግሞ በእንደዚህ አይነት ሁኔታ እየገለጽን እንድንሄድ ኃላፊነት የሚጭል ይጥልብናል። አካሄዳችን ምን ያህል ግልጽ እንደሆነ፣ በመረጃ ላይ የተመሰረተ እንደሆነ ህዝቡ የማወቅም መብት አለው። ከዛ ውጪ የማንንም ያለ ምክንያት አንስተን አልፈረጅንም። ከሳምንት ምርመራ በኋላ ለአንድ ሳምንት እያንዳንዷን ሰዓት መርማሪዎች እያቀያየርን ሌሊትም ቀን ስንሰራበት የነበረ ነው። ለዚህ ነው በአንድ ሳምንት ውስጥ እዚህ ደረጃ ላይ መድረስ የቻልነው። መግለጫውን በምንሰጥበት ወቅት አይ ቲንክ ስምንተኛው ቀኑ ይመስለኛል። በዛም ሰዓት እነኚህ የጠቀስናቸው ወገኖች ተልእኮ ሰጥተዋል የተባለው የእኛ ቃል አይደለም። ራሱ እኔ ነኝ ተኩሼ ገደልኩት ብሎ ቃሉን የሰጠው ተጠርጣሪያችን ቃል በቃል የሰጠው ተልኮን እንደተቀበለ ያስረዳል። ከማን እንደተቀበለ ያስረዳል። ለምን ይሄን እንደፈጸመ ያስረዳል። ስለዚህ ይሄንን ይዘን ነው ፍርድ ቤት መቆምን ቀርበው።
ኢትዮጵያን ያስተቻዋት ከነበሩ ፍትህ ነክ እንከኖች መካከል ፍትህን በፍጥነት የመስጠት ዳተኝነት፣ የፍትህ አስተጣጥ ሂደቱ ለህዝብ ግልጽ በሆነ ችሎት እንዲታይ አለመፍቀድ፣ ዓለም አቀፍ የሰብአዊ መብት ተወካዮች በቅርበት ሂደቱን እንዲከታተሉ በርን አለመክፈት ይጠቀሳሉ። እነዚህ ችግሮች በአሁኑ ሂደት ላይ እንዳይደገሙ የሚያስችል አቋም ላይ ነን ብለው ያስባሉ?
መልካም። ፍትህን ቶሎ ካለ ማሰጠት ወደዛ ከመግባት በፊት የመጀመሪያው ላይ ተጨማሪ ማስረጃ እንደው ለህዝቡ ግልጽ እንዲሆን ከድምፃዊ ሀጫሉ ሁንዴሳ ስልክ ላይ ያገኘናቸው ተጨማሪ መረጃዎች አሉ። ማስፈራሪያ፣ የግድያ ማስፈራሪያ ማለት ነው። ባለቤት አለው የግድያ ማስፈራሪያ። ቀጥታ ራሱን ገልጾ እኔ የኦነግ ሸኔ ተዋጊ ነኝ ብሎ ራሱን ገልጾ ተደጋጋሚ ምልልሶች ተደርገው በኋላ ከኦኤምኤን ኢንተርቪው በኋላ እንዴት እንደዚህ ትገልጻለህ በሚል የግድያ ማስፈራሪያ እንደተላከበት በድምፅም በቴክስት ሜሴጅም ቴክኖሎጂ ነው መቼ እንደተላከ ማን እንደላከ ከየት እንደተላከ ከየትኛው ስልክ እንደተላከ በደንብ ለይተን ያዝነው ስለሆነ ይሄም አለ። ልጁም ደግሞ በህይወት እያለ ለምስክሮቻችን የነገራቸው ምስክርነት ቃላቸውን ሲሰጡ እንደዚህ አይነት ዛቻዎች ከየት ይመጡበት እንደነበረ ራሱ ከልጁም አል ሰምተነዋል ብሎ የሚፈረጃቸው አካላት አሉ። እኔ መሞት ከሆነ ኦነግ ሸኔ ነው ሊገለኝ የሚችለው ይሎ ይናገር ነበረ። ሁለተኛ ከህዋት ጋር ከህዋት ሰዎች ጋር ነው የከረረ ነገር ውስጥ ያለውት ሞት ከመጣብኝ ብሎ ይናገር እንደነበረ ጭምር የምስክርነት ቃላቸውን ሰጥተዋል። እኛ ግን በዋናነት ይህንን አልገለጽነውም ነበር። ዋናው ተኩሼ ነው እኔ ነኝ የገደልኩት ብሎ በመሳሪያም በምንም በወቅቱ ደግሞ አብራ ከሀጫሉ ጋር የነበረችውም ሴት በመልክ ያ ሰው መሆኑን ምስክርነት ቃሏን ሰጥታለች። ስለዚህ ይሄ ሰው የጠቀሳቸውን አካላት ጠቅሰን ለህዝባችን መናገር በሀጫሉ ስልክ ላይም ያገኘናቸውን በምስክሮችም በሶስት ደረጃ እንደዚህ ያየናቸው መሆኑን ለማንሳት እወዳለሁ። ፍትህን ቶሎ ከመስጠት አንጻር እውነት ነው፣ ፍትህ በፍጥነት መሰጠት አለበት፣ መጓተት የለበትም። የሚያጓትቱ ብዙ ነገሮች አሉ ሀገራችን ላይ መሻሻል ያለባቸው። እዛ ላይ በብቃት መስራት መቻል እንዳለብን አምናለሁኝ። መስሪያ ቤትም እንደዛ ያምናል። እሱን መሰረት ያደረገ ስራ እየሰራን ነው፣ ለውጥ እናመጣለን ብዬ አስባለሁ። ነገር ግን እነኚህ የሚጠቀሱ ዋና ዋና ትልልቅ በሀገራችን ተፈጸሙ የሚባሉ ወንጀሎች የራሳቸው ምክንያት አላቸው። የሰኔ 16ቱ ቀድሞ ብሔራዊ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋ መቅረብ አለባቸው ተይዘው ብሎ ፍርድ ቤት በማዘዙ ምክንያት እሳቸውን ለመያዝ ብዙ ጥረት ሲደረግ ሄዶ ህዝብ ውስጥ የመደበቅ ሁኔታ ስላለ በሰላማዊ መንገድ ካልተያዘ መታኮስ ያስፈልጋል። አንድ ሰው ለመያዝ ተብሎ ደግሞ ከህዝብ ላይ ግጭት፣ የሌላ ሰው ሞት ማስከተል የለብኝም ብሎ አቃቤ ህግ መከራከሪያ አቅርቦ በአሁኑ ሰዓት ወደ ፍርድ በሌሉበት ለመሄድ ሌሎቹ አምስት በቁጥጥር ስር ውለው የመከላከያ ምስክራቸውን ጭምር አሰምተው ጨርሰው ለውሳኔ ብቻ ያደረ ነው። እግረ መንገዴን ግልጽ ላድርግ ብዬ ነው። የሰኔ 15ም ቢሆን የመጀመሪያው የነ ጀነራል ሰዓረ ገዳይ ነው የተባለው ተጠርጣሪ በፍርድ ቤት ቀርቦ ራሱን የምነክደ ቃሉን ለመስጠት ረዥም ጊዜ ነው የፈጀው። ራሱን አያውቅም ነበረ፣ ሆስፒታል ነው የቆየው። እስከዛ ድረስ የፍርድ ሂደቱን ማስኬድ አልተቻለም። እንደዚህ አይነት ነገሮች አሉ። አማራ ክልል ላይ የነበረውን አጠቃላይ የፖለቲካ ሁኔታው እና ለመረጋጋት በወቅቱ የነ ዶክተር አምባቸው ገዳይ ናቸው ተብሎ የተጠረጠሩ ሰዎችን ለመያዝ የነበረው ችግር የሚታወቅ ነው። ትንሽ ተራ ወንጀል ስላልሆኑ በእነኚህ ምክንያት ሊዘገይ የቻለበት ሁኔታ አለ። ባለፈው ሁለት ሶስት ወር ደግሞ የኮሮና ቫይረስ ጉዳይ ተግዳሮት አጋጠመን። አሁን በቴክኖሎጂ በቨርቹዋል ችሎት ማስቻል የተጀመረበት ሁኔታ አለ። የአቃቤ ሕግ ምስክር ተሰምቶ አልቋል። እዛ ላይ የነ ጀነራል ሰዓረ ላይ ስለዚህ ፍርድ ቤቱ ብይን ሰጥቶ ወደ ተከላካይ ይሄዳል። የሚሰጠው ብይን ምንድነው የሚለውን የምንሰማው ነው የሚሆነው። በአሁኑ ላይ ግን በአሁኑ በዚህ በሶስተኛው ውሳኔ ላይ በነሐጫሉ ጉዳይ ማለት ነው እጅግ በጣም ፈጥነን እየሄድን ነው እያልን ያለ ነው። እንደዚህ አይነት በጨለማ በስውር ውስብስብ በሆነ መንገድ የተፈጸመ ወንጀል በአንድ ሳምንት ውስጥ እያንዳንዱን ከወንጀሉ ጋር ቀጥታ ግንኙነት አላቸው የተባሉትን በቁጥጥር ስር አውሎ መሳሪያውንም አግኝቶ ምርመራውን በተለያዩ በቴክኖሎጂም በሌሎች ነገሮችም የተደረጉ ምልልሶችን ጭምር የሰዎችንም ምስክርነት አሰባስበናል። ከዛ በመለስ እንግዲህ ቢያዩ ብዙ ጥልቀት ያስኬደን ካልሆነ በስተቀረ የምርመራ ውጤታችን ቶሎ ለማጠናቀቅ በብዙ ፍጥነት እየሄድን ነው። በእናቶ ጅዋርም እንደዛው ብዙ መረጃዎቻችን ሰብስበናል። በእናቶ እስክንድርም የሰው ምስክርም በሰነድም መረጃዎቻችንን ሰብስበናል። በአጭር ጊዜ ውስጥ ወደ ክስ የምንገባበት ሁኔታ አለ። ኦሮሚያ ላይ በተፈጸሙ ወንጀሎች ቡድን አቋቁመን በሁሉም በእያንዳንዱ ወረዳ ከአቃቤ ሕግ፣ ከፖሊስ፣ ከኦሮሚያም ጨምረን ልከናል። የማጣራት ስራቸውን ጨርሰው ለምርመራ በቂ ማስረጃ እና መረጃ ሰብስበው እንደመጡ ወደ ክስ የምንገባ ነው የሚሆነው።
በኦሮሚያ ክልል የተለያዩ ስፍራዎች ግጭቶችና ጥቃቶች ነበሩ። ወደ 150 ሰዎች እንደሞቱ፣ ግምቱ ለጊዜው ያልተገለጸ የግለሰቦችና የሀገር ንብረትም እንደወደመ ተነግሯል። ይሄ ጥፋት የተባባሰው የህግ አስከባሪ አካላት ቸልተኝነት ስለታከለበት ነው። በተለያዩ ዓለም አቀፍ ተቋማት ሲሰጡ የነበሩ ግጭትንና ጥፋትን አመላካች ትንበያዎችንም ትኩረት ባለመስጠት ነው የሚሉ ሀሳቦች ይነሳሉ። ቀደም ብለው በግልጽ የሚታይ ጥፋት የፈጸሙ ሰዎችንም ኃይለ ማለት ህግ አስከባሪው አካል ማመንታቱ በቀጣይ ለመጡ አጥፊዎችና ጥፋቶች የልብ ልብ ሰጥቷል የሚሉ ሐሳቦችም ይደመጣሉ። ሰው ያለው ተቋም ምንድነው?
አቋም ሳይሆን ማስረጃና መረጃዎቻችን የሚያሳዩን በአሁኑ ጉዳይ ላይ ችላ ያሉ የመንግስት ኃላፊዎች አሉ፣ ፖሊስ እና አስተዳዳሪዎች፣ የአካባቢ አስተዳዳሪዎች ማለት ነው። እነሱ ነው እነሱም ጭምር ክሳችን እና ምርመራችን እነሱ ላይ ጭምር ነው። መከላከል የሚቻልበት ሁኔታ እንዳለ አንዳንድ ማሳያዎች አሉ። ከአቅም በላይ ሆኖ ደግሞ ህዝቡን ከባሰ ጥፋት ለመከላከል ብሎ የተወሰዱ እርምጃዎች አሉ። እነኚህ ተመጣጣኝነታቸውን ከህግ አንጻር እየመዘንን መጠየቅ ያለባቸውን እንጠይቃለን ማለት ነው። በእንደዚህ አይነት ሂደት ነው። ከዚህ በፊት ያለውን ሁኔታ በምናነሳበት ሰዓት ብዙ አስተዋጽኦ ያደረጉ ነገሮች እንዳሉ እናውቃለን። ኢትዮጵያ በለውጥ ሂደት ናት። ለውጡ ደግሞ በሪፎርም ነው። ለውጡ ብዙ ተግዳሮች ገጥሞታል። ለውጡ የወጣበትን ሁኔታ እናውቃለን። በሌላ በኩል ደግሞ ለውጡ በዚህ መንገድ መሄድ የለበትም የሚል ፖለቲካዊ የሆነ ትልቅ ተግዳሮት አለ። መዋቅሩ በዚህ ቅኝት ውስጥ የሚታይ ነው። በሪፎርም ነው እየተቀየረ ያለው ሀገር። በተለያየ ደረጃ ላይ ኃላፊነት ያለባቸው አካላት ዳተኝነትም ይታይ እንደነበረ የሚያሳዩ ማስረጃዎች አሉ። በሌላ በኩል ደግሞ ሀገራችን ውስጥ የዲሞክራሲ ጥማት ረጅም ዘመን የቆየ ነው። ስለዚህ እስኪ እኛም ዲሞክራሲን እንለማመደው፣ አንዳንድ ነገሮችን አይተን እንዳላየን በማለት በመመካከር፣ በመነጋገር፣ በመወያየት፣ በማስረዳት ወደ ዲሞክራሲ ምህዳር ስፋት እየተሸጋገርን መሄድ መቻል አለብን በሚል እንደምታውቁት ብዙ ፖለቲከኞች በፖለቲካ ምክንያት የታሰሩ ብዙ እስረኞች ከእስር ቤት ወጥተዋል፣ ከውጭ ገብተዋል። በትጥቅ ታገሉ ወይም ደግሞ ታጣቂ ራሴ የፖለቲካ ድርጅቶች ጭምር ትጥቃቸውን ፈተው እንዲገቡ ለማድረግ የተደረገ ብዙ ጥረት አለ። ጋዜጠኞች፣ ሚዲያዎች ላይ የተሰጡት ፍረጃዎች ተቀርተው ለሀገራችን አንድ ላይ እንስራ የሚለው የኢትዮጵያ አንድ ትልቅ የታሪክ ገጽታ አካል ነው። ምንም አስተዋጽኦ አላደረገም አይደለም፣ አስተዋጽኦ አድርጓል። ነገር ግን ይህንን በመልካምነቱ ያልተጠቀመበት ብዙ አካል አለ። ይህንን በምልበት ሰዓት ከህግ በላይ የመሆን ፍላጎቶች በዚህ ውስጥ ይታዩ ነበረ። መብት ገደብ እንዳለው ያለመረዳት፣ የህግ አስከባሪውም አካል ደግሞ ቅድም ባልኩ ፖለቲካ ውሳኔዎች በመገዛት አንዳንድ ሁኔታዎችን መቻል ማለፍ ቶሎ ብሎ ወደ ህግ የበላይነት ሰውን ቁጥጥር ስር ወደ ማዋል ያለመሄድ ቶለሬት የማድረግ እንደዚህ አይነት ሁኔታዎች ቀስ እያሉ አሁን ተበላለፍንባቸው ችግሮችና ተግዳሮቶች ራሳቸውን አሉታዊ አስተዋጽኦ አድርገው ተደማምረው ነው አንድ ላይ ያሉት እና ለዚህ ነው በአሁኑ ሰዓት ከህግ ማስከበር ውጪ ምንም አማራጭ የለንም። በደንብ ህግ ማስከበር አለብን። ህግና ህግን በጠበቀ መንገድ ሰዎች መብታቸውን ነፃነታቸውን በስራ ላይ ማዋል አለባቸው እንጂ ገደቦችን በመጣስ የሚካሄድ ከሆነ ከህግ በላይ የመሆን ሁኔታ እየመጣ ስለሆነ ይሄ ትክክል አይደለም በሚል እየሰራን ነው።
አሁንም በማህበራዊ መገናኛዎች ላይ የሚቀርቡ የጥቃት ጥሪዎች አሉ። ስለዚህ እንደዚህ ችግር በነበረባቸው ቦታዎች ደግሞ ላለመፈጠሩ ምን ዋስትና አለ? ምን ያክል እስከ ቀደመው ጥፋት ተምሮ ዝግጅት እየተደረገ ነው በህግ አስከባሪው በኩል የሚሉ ጥያቄዎችም አሉ።
እንግዲህ እንደነገርኩ ምንም ምርጫ የለም። ህዝባችንንም ሀገራችንንም ለመታደግ ጥርሳችንን ነቅሰን ህግ ማስከበር መቻል አለብን። አጥቂዎች መጠየቅ አለባቸው። ጥፋተኛ ያልሆኑ ሰዎች በሰላም ህይወታቸውን መምራት መቻል አለባቸው። ይህንን ለማድረግ ብዙ ርብርብ እየተደረገ ነው ያለው። አንዱ ኃላፊነቱን የማይወጣ የመንግስት አካል ካለ ተጠያቂ ማድረግ ነው። ሁለተኛው ጥፋተኞችን በጊዜ ወደ ህግ ማቅረብ ነው። እዛ ላይ ምንም አለመደራደር ነው። በጠፉት ልክ እንዲጠየቁ ማድረግ። ሶስተኛው ማህበረሰባችን አጠቃላይ የሚቀርቡለትን እርስ በርስ እንዲጠራጠር የሚያደርግ እርስ በርስ እንዲጋጭ የሚያደርግ አብሮነቱን የሚያቀርብ ለዘመናት የገነባቸውን እሴቶች ማንነቱን ጥያቄ ውስጥ እንዲያስገባና ችግር ሲመጣ ፊት ለፊት እየተጋፈጠ እሱ እየሞተ እንደዚህ አይነት ጥሪ የሚያደርጉለት አካላት ደግሞ በሰላም እየኖሩ የሚውሉበት አካሄድ ፈጽሞ ስህተት መሆኑን ማህበረሰባችን መረዳት፣ ለዚህ ምቹ ሁኔታ እንዳይፈጠር የራሱን አስተዋጽኦ ማድረግ አለበት። ራሱን መጠበቅ አለበት። ያሉት የወንጀል ወይም ደግሞ የጥፋት ምልክቶች በሚኖሩበት ሰዓት ለህግ አስከባሪው አካል መጠቆም መቻል አለበት። የህግ አስከባሪውን አካል መተባበር፣ መረጃ በመስጠት ጥቆማ በመስጠት እንደዚህ ከሄደበት እና ራሱም ደግሞ ከግጭት ራሱን የማራቅ በሐሰት ወሬዎች፣ በአሉባልታዎች ወደ ጥርጣሬ ያለ መግባት ትልቅ አስተዋጽኦ ስላለው እነኝህ ሶስት ነገሮች አጠናቅረን ከሰራ ደግሞ እንፈራለን። ምንም አይደጥመንም የሚል ዋስትና መስጠትም ባይሆን እንደው ሊደገም እንኳን ቢፈለግ በቁጥጥር ስር ማዋልና ባሰ ከዚህ እንደዚህ አይነት ጥፋት እንዳይደርስ ማድረግ የሚቻልበት ደረጃ ላይ እንዳለን አምናለሁ።
በሰሞነኛ ክስተቶች ውስጥ ተሳትፎ አላቸው በተባሉ የመገናኛ ብዙሃን ላይ ምርመራ ተጀምሯል። አንዳንድ ጋዜጠኞችም በቁጥጥር ስር እንደዋሉ እየተሰማ ነው። የኢንተርኔት አገልግሎትም ተቋርጧል እስከዛሬ ድረስ። እነዚህ ህግን በማስከበር መርህ የተወሰዱ እርምጃዎች የመናገር ነጻነትን በመሰሉ መብቶች ላይ ጥላ እንዳያጠሉ ስጋት አለ። ሁለቱ መርሆች ሳይጋጩ ይቀጥሉ ዘንድ ምን እየተደረገ ነው?
ልክ ነው። ሁለቱ መርሆች ሳይጋጩ እንዲመሩና ስራ ላይ እንዲውሉ ቢደረግ ኖሮ አብዛኛውን እየገጠመን ያለው ተግዳሮት እጅጉን በቀነሰ ነበር። ዜጎች እርስ በርሳቸው እንዲጠራጠሩ፣ አንዱ በሌላው ላይ እንዲነሳ፣ ጥፋት እንዲያጠፋበት ወይም ደግሞ እንዲገለው የተለያዩ እርምጃ ሌላው አንዱ ላይ እንዲወስድ የማድረግ ጥሪን የማስተላለፍ መብት መቼም የለም። ሁሉም መብት ድንበር አለው። በድንበር ውስጥ ነው መጫወት የሚያስፈልገው። ከዛ በሚወጣበት ሰዓት የህግ የበላይነት በቦታው ላይ መጥቶ ሊያስተካክለው ይሄ ከድንበሩ የወጣውን ጫፍ ወደ ድንበር ውስጥ ወደ ጨዋታው ሜዳ ሊመልሰው ይገባልና ይህንን የማድረግ ስራ ነው እየተሰራ ያለው። በሌላ በኩል ደግሞ መብታቸውን አውቀው መረጃ ለህዝብ ከማድረስ አንጻር እየሰሩ ያሉትን ደግሞ እንዳየኸው እንደዚ አይነት እርምጃ አልተወሰደም። ሶሻል ሚዲያን በተመለከተ ትልቅ ኢትዮጵያ አንዱ ትልቅ ተግዳሮት ሶሻል ሚዲያ እንደሆነ ነው የማየው። በግሌ የሚመጡ የሚላኩ የሚነገሩ ቃላቶች፣ የሚላኩ ማስረጃዎች፣ መረጃዎች የሚለቀቁት ምንም ምንጫቸው የት ነው ተብሎ ለማረጋገጥ በማይቻልበት ሁኔታ ጸያፍ ቃላቶች በብሔር ላይ በዜጎች ላይ እንደዚህ አይነት ነገሮች አንዱን ብሔር የወከለ መስሎ ሌላውን ብሔር የመሳደብ የማንቋሸሽ ሁኔታ አለ። ውጤቱ ደግሞ ሄዶ ብሔርና ብሔርን የማጋጨት ሁኔታ ነው እያስከተለ ያለው። ውጭ ሀገር በተለያዩ ሀገራት ላይ የተደረገ ወይም ደግሞ ከዘመናት በፊት የተደረገም ዛሬ እንደተደረገ በዚህ ውስጥ እንደዚህ አይነት ነገሮች እናንተም የምታውቁት ዜጎችን አብሮነት የሚገዳደሩ ችግሮች የገጠሙን ነውና ይህንን ለጊዜው አሁን በእንደዚህ አይነት ችግር ውስጥ ወሳኝ ሰዓት ውስጥ ባለንበት ሰዓት ያዝ አድርገናል። ሁሉንም ነገር በቁጥጥር ስር በመዋልና ከመስመር የሚወጣውንም ወዲያው የህግ በላይነት ማስከበር በሚቻልበት ደረጃ ላይ እያየን እየተለቀቀ ይሄዳል። ነገር ግን ለጊዜው በጣም አስፈላጊ ነበር የሚል እምነት አለኝ እንጂ በቋሚነት አይዘጋም።
ተቋሙ ኢትዮጵያ ውስጥ ሊያዩ የሚፈልገውን የህግ የበላይነት እውን ለማድረግ በቀጣይ ጊዜያት የሚወስዳቸው እርምጃዎች ካሉ ቢያጋሩን፣ እንዲሁም ደግሞ በመላ ዓለም የሚኖሩ ኢትዮጵያን ሊጫወቱት የሚችሉት ሚናስ ምንድን ነው ብለው ያስባሉ?
ጠቅላይ አቃቤ ህግ የህግ የበላይነትን ለማስከበር ከምን ጊዜውም በላይ አበክሮ ይሰራል። ከምን ጊዜውም በላይ የምልበት ለኢትዮጵያ ይሄ ወሳኝ ጊዜ ነው። ይሄ በጣም አስቸጋሪ ጊዜ ነው። ይህን ምዕራፍ በሰላማዊ መንገድ ማለፍ መቻል ለኢትዮጵያ፣ ለሀገራችን፣ ለህዝባችን እጅግ በጣም አስፈላጊ ነው። ከዚህ አንጻር ሌት ተቀን እንሰራለን። የህዝባችንን መብት ከማስከበር አንጻር፣ የዜጎች ሰኪዩር እንዲሆኑ ከማድረግ አንጻር ከሌሎች ህግ አስከባሪ አካላት እና የፍትህ አካላት ጋራ የምንሰራ መሆኑን ነው። ወደፊት ደግሞ ቅድም አንተ መሀል ላይ ስትጠይቅ እንደነበረው ፈጣን ፍትህ ከማስጠጠት አንጻር ከጠቅላይ አቃቤ ህግ የሚፈልገውን ኃላፊነት ለመወጣት ጠንከር ያለና ሰፋ ያለ የሪፎርም ስራዎች ተጀምረው በሂደት ላይ ናቸው። እነኛ ብዙ አስተዋጽኦ ያደርጋሉ የሚል እምነት አለኝ። ይህንን ካልኩ በኋላ አጠቃላይ ህዝባችን በውጭም ይሁን በሀገር ያለው ህዝባችን በጣም በአሁኑ ሰዓት በሚሰማው ነገር ጥንቃቄ ማድረግ አለበት። መረጃ በትክክለኛ ሚዛን ማየት መቻል አለበት። ምንጩን ማወቅ አለበት። ለምን ብሎ መጠየቅ መቻል አለበት። በደፈናው እርስ በርሳችን ኪዋንድ ያለችንን ሀገር ደሃ ሀገር ነን፣ ብዙ ከበለጸጉት ጋራ ራሳችንን ወደፊት ማስተካከል እንችላለን ብለን ረጅም ራዕይ አይተን እየሄድን ያለ ነው። ግን ከወዲሁ ተፈነካክለን እንድንወድቅና ጉዳዩ እርስ በርሳችን ሆኖ ነገር ግን ሌሎች የኢትዮጵያን ማንኮታኮትና ወደኋላ መመለስ ለሚመኙ አካላት ክፍተት መስጠት በፍጹም አይገባም። ጥንቃቄ ማድረግ ይገባል። መቻቻል አለብን። መደማመጥ አለብን። በዚህ መንገድ ከሄድን እንሻገረዋለን። የማንሻገረው ምንም ነገር የለም። ዋናው የውስጣዊ ጥንካሬያችን ነው። ዋናው መደማመጣችን ነው። ዋናው መተሳሰባችን ነው። ይህን ለማድረግ ደግሞ ከሐሰተኛ መረጃዎችና ለተለያዩ ፖለቲካ ጥቅም ብለው ህዝቡን ወደ አልተፈለገ መንገድ የሚገፉትን አካላት ለይቶ እምቢ ማለት ተገቢ ይሆናል ማለት ነው።
የኢፌዴሪ ጠቅላይ አቃቢ ህግ ክብርት ወይዘሮ አዳነች አበቤ በወቅታዊ ጉዳዮች ላይ ከአሜሪካ ድምፅ ጋር ላደረጉት ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት።
እኔም አመሰግናለሁ። ሰላም ነው። Yeah.
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና በዕለቱ ዋና አዘጋጅ ሰለሞን አባተ እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን።